የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 21 2011 ዓ.ም ተምረት ምሽት የጋቢና ቪኦኤ ዝግጅታችንን እንሆ ጀመር።
ማንነትን መሰረት ያደረገ ጥቃት ደረሰብን ሲሉ በቤንሻንጉል ጉሙዝ ክልል ማምቡክ ወረዳ የሚገኙ የአማራ ተወላጆች ገለጹ። በሌላ በኩል በቤንሻንጉል ጉሙዝ ክልል ዳንጉር ወረዳ በትራንስፖርት ዋጋ ለመግባባት በተፈጠረ ግጭት የስምንት ሰዎች ሕይወት ጠፍቷል ሲል የክልሉ ርዕሰ መስተዳድር አስታውቋል። የዚህን ዘገባ ዝርዝር ከዜና በኋላ ይዘን እንመለሳለን።
የኦሮሚያና የሶማሌ ክልል ህዝቦች ግንኙነትን ለማጠናከርና ለተፈናቃዮችም የተሻለ መፍትሄ ለመስጠት የሁለቱ ክልሎች ባለስልጣናት በጋራ እየሰሩ መሆኑን የሚናገርም ዘገባ አለ።
የቀድሞ መከላከያ ሚኒስትር አቶ ስዬ አብርሃ ስለ ቀድሞ ፕሬዚዳንት ዶክተር ነጋሶ ጊዳዳ
ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነው። በዚህም ላይ ደግሞ በጣም ትሁትና ቅን ሰው ነው። ዝና፣ ታዋቂነት፣ እውቀትና ትምህርት አለኝ ብሎ የማይመካ የማንኛውንም ኢትዮጵያዊ ኑሮ መኖርን የሚያኮራው ሰው ነው።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ማዕቀብ የተደቀነባት ኢራን በዚህ የአውሮፓውያን ዓመት ምጣኔ ሀብቷ በ6% እንደሚቀጭጭ የዓለም የገንዘብ ድርጅት ተነበየ። IMF ዛሬ ባወጣው ሪፖርት የኢራን የዋጋ ግሽበት እስከ 40% ሊደርስ እንደሚችልም አክሏል። የኢራን ኢኮኖሚ መጪ ይዞታ የተተነበየው ዩናይትድ ስቴትስ ባለፈው ዓመት ኢራን ላይ አዳዲስ ማዕቀቦች ከደነገገች በኋላ ያቺ ሀገር ለተወሰኑ ገዢዎች የነዳጅ ዘይት መሸጥ እንድትቀጥል ሰጥታት የነበረውን ፈቃድ ለመሰረዝ ከመወሰኗ አስቀድሞ መሆኑ ታውቋል። የትራምፕ አስተዳደር ቻይና፣ ህንድ፣ ጃፓን፣ ቱርክና ደቡብ ኮሪያን ጨምሮ ለዋና ዋና የድፍድፍ ነዳጅ ዘይት ገዢዎቿ እንድትሸጥ ሰጥቶ የነበረውን ፍቃድ የፊታችን ሐሙስ በይፋ ሊሰርዝ መሆኑ ታውቋል። ዩናይትድ ስቴትስ ኢራንን በዓመት ከነዳጅ ዘይት ንግድ የምታገኘውን 50 ቢሊዮን ዶላር በማሳጣት የኒውክሌርና ሚሳይል መርሃ ግብሮቿን እንድታቆም ጫና ልታደርግባት ትፈልጋለች።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 15ኛ መደበኛ ጠቅላላ ጉባኤውን በማካሄድ ላይ መሆኑ ተገለጸ። የክልልና ከተማ አስተዳደር እስልምና ምክር ቤት ስራ አስፈጻሚ፣ የምክር ቤቱ አባላት፣ ዑላማዎች እንዲሁም ተጋባዥ እንግዶች የተካፈሉበት ጉባኤ የምክር ቤቱ ፕሬዚዳንት ሼህ መሐመድ አሚን ጀማል በንግግር ከፍተውታል። ምክር ቤቱ በቀጣይ የሚካሄደው የዑላማዎች ጉባኤ ወሳኝ በመሆኑ ለጉባኤው መሳካት ድጋፉን አጠናክሮ እንደሚቀጥልም በንግግራቸው አስታውቀዋል። በገጠሩ የሀገሪቱ ክፍልና በመላው ሀገሪቱ ያሉትን የእስልምና ልህቃት ማዕከላትን የማጠናከር ስራ ድጋፉን በማጠናከር እንዳለበትም አሳስበዋል። በጤና ችግር ምክንያት የስራ መልቀቂያ ማቅረባቸውን ያስታወቁት የምክር ቤቱ ፕሬዚዳንት ሼህ መሐመድ አሚን ጀማል መልቀቂያቸውም ተቀባይነት እንዲያገኝ ጠይቀዋል። የኢትዮጵያ ሙስሊሞች ተቋማዊ ለውጥ ኮሚቴ በቅርቡ በሚያካሄደው ጉባኤ በሚደረሰው የኢትዮጵያ ሙስሊሞች ድምዳሜ መሰረት ለሰላምና ለሙስሊሙ አንድነት ሲባል የመጅሊስን አመራር ለመረከብ ዝግጁ የሆነ አካል ካለ የስራ አስፈጻሚ ኮሚቴው ኃላፊነቱን ለማስረከብ ዝግጁ ነው ብለዋል።
የአውሮፓውያን የትንሣኤ በዓል ዕለት ከደረሰው የብዙ ሰው ሕይወት ያጠፋ የቦምብ ጥቃት ገና በማገገም ላይ የምትገኘው ስሪላንካ ሴቶች ፊታቸውን በሂጃብ እንዳይሸፈኑ ከልክላለች። ፕሬዚዳንት ማይትሪፓላ ስሪሪና እገዳውን ዛሬ ያወጡት ባለፈው ሳምንት እሁድ ከ250 በላይ ሰዎች ከተገደሉበት አብያተ ክርስቲያንና ሆቴሎችን ኢላማ ያደረጉ የቦምብ ፍንዳታዎችን ተከትሎ ባጸኑት የአስቸኳይ ጊዜ አዋጅ ስር መሆኑን ተመልክቷል። የፕሬዚዳንቱ እርምጃዎች ለፍንዳታዎቹ ተጠያቂዎቹን አድኖ ለመያዝ በቀጠለው አሰሳ እንደሚያግዝ የሀገሪቱ ባለሥልጣናት አስታውቀዋል። ሮይተርስ ባወጣው ዘገባ እንዳለው ከፍተኛ የእስልምና ሃይማኖት ምሁራን ተቋም እገዳውን ለአጭር ጊዜ ባለው የጸጥታ ስጋት ምክንያት መደገፉን፣ ነገር ግን በሂጃብ መሸፋፈንን የሚከለክለውን ሕግ ማውጣትን እንደሚቃወም አስታውቋል።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በቤንሻንጉል ጉሙዝ ክልል ዳንጉር ወረዳ በትራንስፖርት ዋጋ ለመግባባት በተፈጠረው ግጭት የስምንት ሰዎች ሕይወት ጠፍቷል። የክልሉ ምክትል ርዕሰ መስተዳድር ናቸው ይህን ያሉት። ግጭቱ ተረጋግቷል ያሉት ደግሞ የቤንሻንጉል ጉሙዝ ምክትል ርዕሰ መስተዳድር 15 ሰዎችም በግጭቱ ተጠርጥረው በቁጥጥር ስር ውለዋል ብለዋል። ናኮር መልካ ከአምቦ ተጨማሪ ዘገባ አለው።
ግጭቱ ሲከሰት በአካባቢው ነበርኩ የሚል ተስፋውን ሙሉ ባለፈው ሳምንት አርብ በግምት ከቀኑ 7:30 ላይ ስለተፈጠረው ጉዳይ ለአሜሪካ ድምፅ ተናግሯል።
አሁንም ከተማው ነው ያለሁት። ይሄ ግጭት የተከሰተበት መጀመሪያ እዚህ በቤንሻንጉል ጉሙዝ ውስጥ ሆኖ መተከል ዞን ዳንጉር ወረዳ ውስጥ አይሲካ ቀበሌ ነው። የግጭቱ መንስኤ በሁለት ሰዎች መካከል ነበረ፣ በአንድ ጉሙዝና ሌላ ብሔረሰብ ማለት ነው። እና ኬዙ በትራንስፖርቴሽን ነው። ይህን ያክል ታሪፉ ይህን ያክል ነው፣ አልጨምርም አይነት ነገር ነው። እነሱ ከተጣሉ በኋላ አንዱ ጎጂ ሆኖ አንዱ ስገድል፣ እነሱ ደግሞ ሌሎች ከሌሎችን እንደዚህ የመበቀል አይነት ነገር እነሱ ላይ ትንሽ አንዳንድ ግድያዎችን ፈጽሟል። በቁጥር ይህን ያክል ነው ባይባልም ኬዙ ይሄን ነበረ።
ግጭቱ ወደ ሌሎች የገጠር ቀበሌዎች በመዛመቱ ምክንያት ሰዎች ተፈናቅለዋል ያለው ተስፋውን ከትናንት ሰዓት ጀምሮ ግን የመንግስት ጸጥታ ባለስልጣናት በመግባታቸው ሁኔታዎች እየተረጋጉ ነው ሲል ተናግሯል። ሌላው በማምቡክ ጤና ጣቢያ ሐኪም መሆኑን የነገረኝ ስሙ እንዳይጠቀስ የጠየቀ በግጭቱ ምክንያት ለደረሰ ጉዳትና ምርመራ ተከታዩን ተናግሯል።
እስካለኝ መረጃ ድረስ እስካሁን ወደ 13 አካባቢ የሚሆኑ ሰዎች ተጎድተዋል። እኛ ጋር ከደረሱ በኋላ የሞተ ሰው የለም። ከባድ ጉዳት የደረሰባቸው 3 ሰዎች ነበሩ። እነሱ እንዳቅራቢያ ወደሚገኝ ሆስፒታል ሄደዋል። ሌላ 17 የሚመጡት ሙተው ነው የመጡት። ከዛ አስክሬናቸው ነው የመጣው። ሬሳ ምርመራ ብቻ የተሰራላቸው ናቸው እንጂ
የተጎጂ ቤተሰብንም ሆነ ቆሰሉ የተባሉትን ሰዎች ስልክ ቁጥር አግኝቼ ስለ ጉዳዩ ለማናገር ያደረግኩት ጥረት አልተሳካም። የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ በዳንጉር ማንቡክ ከተማ ተገኝተው ስለ ግጭቱና ስለደረሰው ጉዳት እያጣሩ መሆኑን ገልጸዋል። ባለፈው አርብ በአይሲካ ቀበሌ ስለተከሰተው ግጭትም እንዲህ ብለዋል።
ዋናው መነሻው ምንድን ነው? እዛ ያሉ ተደራጅቶ የሚሰሩ በጨኛ ወረጅ የተሰማሩ ወጣቶች አሉ። በእነሱ መካከል እና በባለመኪኖች መካከል በሂሳብ እና በክፍያ ጋር ተያይዞ ያለው አለመግባባት ነው። ያን ተከትሎ የአንድ ሰው ህይወት አልፏል። ያን ተከትሎ የቤት ቤተሰቦቻቸው እዛው አካባቢ እንደገና ግድያ ፈጸሙ። ከመጀመሪያ ጀምረው የብሔር መነሻ የለውም። ሆኖም ግን እዛ አካባቢ መነሻው ላይ 3 ሰው ነበረ ህይወት የጠፋ። እዛ እንደተረጋጋ ግን ሟቾቹ ቤተሰብ ተመልሰው ማንቡኩ የሚባል ከተማ ላይ እንደዚሁ ግርግር ፈጠሩ። በአጠቃላይ እስካሁን ባለመረጃ እስከ ማታ ድረስ 8 ሰዎች ናቸው ህይወታቸው ያለፈ። ሌሎች ግን ሕክምና ላይ ነው ያሉት። ሆኖም ግን እስከ ትላንትና ድረስ እስከ ጠዋት ድረስ ችግር ነበረ የተወሰኑ ቦታዎች ላይ። ከትላንትና ከሰዓት በኋላ እስካሁን ባለው ሰዓት ግን ገጠር ቀበሌዎችም ከተማም ተረጋግተዋል።
ግጭቱን ተከትሎ ተፈናቀሉ ስለተባሉ ሰዎችም ማብራሪያ ሰጥተዋል።
ገጠር ላይ የተፈናቀለ ሰው የለም። ሆኖም ግን ከኢንቨስተሮች ጋር በመሆን ለቀን ሰራተኝነት የገቡ አርሶ አደሮች አሉ። እነሱ ናቸው በስጋት አንዳንዶቹ እዛ ቀበሌ ላይ ተሰብስበው ያሉበት ሁኔታ ነው ያለ። ማህበረሰቡ ራሱ ሰብስቧቸው ለምሳሌ አቆጣ የሚባል አካባቢ ላይ ወደ 1200 የሚሆን ሰዎች እዛ ቦታ ላይ አሁን አሉ። ምንም የደረሰባቸው ጉዳት የለም። ያው ከስጋት የመነጨ ነው። ለጊዜው ሁኔታ እየተረጋጋ ስለሆነ እዛ ባላችሁበት ሁኔታ ቆዩ፣ እሱም እንደዚሁ እንዲመልስ የሚል ስራ እየሰራ ነው የምንገኘው እንጂ ቤት ኑሮት ንብረት አፍርቶ ከቤቱ የተፈናቀለ አንድም ሰው የለም። የተሳሳተ መንገድ ነው የተሳሳተ መረጃ የሚረጩ ግለሰቦች አሉ። ይሄ ህብረተሰቡ ተጠንቅቆ ያለው ሪያሊቲ ከኛም ይሁን ከታች ካለው መዋቅር ጋር መረጃ እየወሰደ ህብረተሰቡ ወደ ነበረው ሰላም ተረጋጋ መንገድ እንዲኖር ማድረግ ይገባል የሚል ነው ያለን።
ከግጭቱ ጋር ተያያዥነት አላቸው የተባሉ እና በተፈጸመው የሰው ህይወት መጥፋት ወንጀልም የተጠረጠሩ 15 ትዕዛዝ ሰዎች በጸጥታ ኃይሎች ተይዘው ምርመራ እየተካሄደባቸው መሆኑንም ተናግረዋል። የመንግስት ጸጥታ ኃይሎች በስፍራው በመሰማራታቸው አንጻራዊ መረጋጋት እየተመለሰ ነው ሲሉም ተናግረዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር እናመሰግናለን። ወደ ቀጣዩ ዘገባ እንለፍ። በኦሮሚያና ሶማሌ ክልሎች አጎራባሽ ቦታዎች በተደጋጋሚ በተከሰቱ ግጭቶች በመቶዎች የሚቆጠሩ ሰዎች እንደተገደሉ፣ ወደ 1 ሚሊዮን የሚገመት ሰው ደግሞ መፈናቀሉ አይዘነጋም። መሰል ግጭቶች ጠፍተው በሁለቱ ህዝቦች መካከል ሰላምና ወንድማማችነት እንዲሰፍን ይረዳል የተባለለት ምክክር ሚያዝያ 23 2011 ዓ.ም በአዳማ ከተማ እንደሚካሄድ ተሰምቷል። የአሁኑን መድረክ ዓላማና በመድረኩ ላይ ይነሳሉ ተብለው ስለሚጠበቁ ጉዳዮች ይነግሩን ዘንድ የአዲስ አበባው ወኪላችን መለስካቸው አመሃ ከኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አድማሱ ዳምጦ ጋር አጭር ቆይታ አድርጓል። አቶ አድማሱ የመድረኩን ዓላማ በመዘርዘር ይጀምራሉ።
የተለያዩ የፖለቲካ አጀንዳ ለማስፈጸም የሚፈልጉ ሁለቱን ህዝቦች ለማጋጨት በተደረገው ጥረት መፈናቀሎች ተከስተው ነበር ከሁለቱም ክልል። ይህንን በዘላቂነት ለመፍታት አዲሱ አመራር፣ የሁለቱም ክልል አመራር በቅርበት እየሰራ ነው። እነኚህን የበለጠ አጠናክሮ መቀጠል ነው አንደኛው ዓላማ። ሁለተኛ ችግሮች ሲከሰቱ እንደ ትላንቱ በባህላችን በእሴታችን በሰከነና በሰለጠነ መንገድ መፍታት እንደምንችል የጋራ ግንዛቤ መያዝ ነው። ሶስተኛ ዋናው አሁን ጠላታችን እንደ ሀገርም እንደ ክልል ጠላት ድህነት ነው፣ የልማት ፍላጎት ነው። ህዝብን ከህዝብ ሊያጋጩ የሚፈልጉ አካላትም ሊጠቀሙበት የሚፈልጉት መንገድ ይህንን እጥረት መነሻ በማድረግ ነው። ስለዚህ ከዚህ በኋላ ከዚህ ቀደምም የተጀመረ ነው የሶማሌና የኦሮሚያ የህዝብ ለህዝብ ትስስሩ የልማት ትስስሩ፣ አሁንም በቀጣይ የምንሰራቸውን የልማት ስራዎችን አብረን ለማቀድ አብረን ህዝቡን ተጠቃሚ የሚያደርግበትን ግንዛቤ መፍጠር ብቻ ሳይሆን ህዝቡ እንዲሳተፍበትና ልማቱን አብረን እንድናፋጥንና የጋራ የሆነ ልማትን ለማረጋገጥ አላማ አድርጎ ይህን ግንዛቤ ለማስጨበጥ ለሌሎች ብሔር ብሔረሰቦችም ተምሳሌት ሆነን አንድ ነን እንደ ብዙም ሆነን እንደ አንድ ሆነን አገርን የማልማት አላማ የያዘ ነው።
በመሰረቱ የህዝብ ለህዝብ ግጭት በሀገሪቱ የለም የሚሉት አቶ አድማሱ ዳምጠው በየስፍራው የሚቀሰቀሱ ግጭቶች ምክንያታቸው እንደሚታወቅም ተናግረዋል። ለዚህ ዋናው መፍትሄ ህግን ማስከበር እንደሆነም አልሸሸጉም።
ይህንን ውይይት ከመጀመራችን በፊት የሁለቱ ክልል መንግስታት በተለይ ለውጡ እንዲመጣ ትልቅ ትግል አድርገዋል። ትልቅ መስዋዕትነት ከፍለዋል። በመስዋዕትነት ውስጥ ውይይቶች ተፈጥረዋል። ውይይቶቹ ችግሩን የመለየት ችግሩ የህዝብ ለህዝብ እንዳልሆነ ጥቂት የፖለቲካ አጀንዳ ያላቸው አካላት የሚፈጽሙ መሆኑን ይህን ደግሞ ለመከላከል የህግ በላይነት መረጋገጥ እንዳለበት ከሁለቱ ክልሎች ጋር በቅርበት ከፌዴራል መንግስትም ጋር በቅርበት እየተሰራ ከዚህ ቀደምም ህዝብን ከህዝብ የሚያጋጩና በዚህ ድርጊት ውስጥ በቀጥታም ሆነ በተዘዋዋሪ የተሳተፉ አካላት ለህግ እንዲቀርቡ እየተሰራ ነው። ይሄ ውጤት አስገኝቷል። ህዝቡ አንደኛ ህዝቡ ተረድቷል የህዝቡ ችግር እንዳለው፣ ሁለተኛ አጥፊዎች ለህግ ቀርበዋል። በቀጣይም ይህንን የህግ በላይነትን የማረጋገጡን ጉዳይ በጠነከረ አቋምና አንድነት እንደምንቀጥለው ሁለታችን ሁለቱም ክልል እየተነጋገረ ነው። ስለዚህ አስተማማኝ ሰላም ተፈጥሯል። አስተማማኝ ሰላም መፈጠር ብቻ ሳይሆን በቀጣይም ችግሮች እንዳይከሰቱ የችግሮችን ምንጭ በመለየትና የህግ በላይነትን ለማረጋገጥ ሁለቱም ክልሎች በቁርጠኝነት እየሰሩ ነው፣ ለመስራትም ቃል ገብተዋል። ይሄ አስተማማኝ ነገር ደግሞ መሰረት ሊይዝ የሚችለው በህዝብ በኩል ግንኙነቱ ጤናማና እንደ ድሮ ወደነበረበት ማድረግ ሲቻል ስለሆነ አስተማማኝ ሰላም ከመጣ የህግ በላይነት ከተረጋገጠ ህዝብ ለህዝብን ካገናኘን ልማትን አብረን ከሰራን ዘላቂ አንድነትን ማረጋገጥ እንችላለን ብለን ነው እየሰራን ያለ ነው።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ አብራችሁን ስለሆናችሁ እናመሰግናለን። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነበር። ይህንን ስለ ዶክተር ነጋሶ ጊዳዳ የተናገሩት የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ናቸው። ዶክተር ነጋሶ ጊዳዳና አቶ ስዬ አብርሃ በኢህአዴግና በተቃዋሚ የፖለቲካ ፓርቲ ውስጥ ለረጅም ጊዜ አብረው ተሰልፈዋል። አቶ ስዬ በጓደኛቸው ህልፈተ ሕይወት አዝነዋል። አገር የመርህ ሰው አታለች ብለዋል። ጽዮን ግርማ እናግራቸዋለች።
ዳንዲ የነጋሶ መንገድ በሚለው መጽሐፋቸው ታሪካቸው በዳንኤል ተፈራ በሚገባ ተከትቧል። እንደ ተጓዙበት መንገድ ርቀት ታሪካቸውም ባባጣ ጎርባጣ የተሞላ እንደነበር ቀደም ብሎ በዚሁ መጽሐፍ በዝርዝር ተፍሯል። የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ ህልፈተ ህይወታቸው ከተሰማ ዛሬ አራተኛ ቀኑን ይዟል። የፓርቲ አጋራቸው፣ የሥራ ጓደኛቸውና ወዳጃቸው የቀድሞ መከላከያ ሚኒስትር ሲያ አብርሃ ከሚገኙበት ላይቤሪያ በስልክ አነጋግራቸው ነበር።
ጀመራ አመሰግናለሁ። በዚህ አሳዛኝ በሆነ ወቅት ቆሜ ለመቅበር በማልችልበት ሁኔታ ተሰማኝን ሀዘን ለመግለጽ እድል በማግኘት እግዚአብሔር ይስጥልኝ እላለሁ። በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። ቅዳሜ ጠዋት ቤት እያለሁ ኢንተርኔት ስለ ሀገር ሁኔታ ሳገለባብጥ ነው መጀመሪያ የመጣልኝ ዜና ነው። በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። ዶክተር ነጋሶ ጋር በዚህ ጊዜ አብረን ሰርተናል። በሽግግር መንግስት ሁለታችንም የአፍሪካ ምራት ላይ ነው ካቢኔ ውስጥ ነበር ያኔ። ብዙ እሱም ከውጭ ነው የመጣው። ወይኔ አንተ ዶክተር ነጋሶ አንተታ ማለቴ የአክብሮት የጓደኝነት ነው እንጂ ለእሱ ያለኝን አክብሮት ከመቀነስ አለመሆኑ አድማጮች እንዲገነዘቡልኝ እፈልጋለሁ። የሽግግሩ መንግስት አብረን ሚኒስትሮች ነበር። የማስታወቂያ ሚኒስትር ነበር እሱ። ከዛ ጀምሮ ነው የተዋወቅ ነው መቀራረብ የጀመር ነው። አጋጣሚ ስናገኝ እዛ አብረን እንጫወታለን፣ ብዙ ነገሮች እናነሳለን። ከዛ ወደ ኢህአዴግ ስራ አስፈጻሚ ኮሚቴ ሲመጣ ፕሬዚደንት ከሆነ በኢህአዴግ ስራ አስፈጻሚ እያንዳንድ ቅዳሜ በመጣ ቁጥር እስከ ሚድናይት የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ አለ። እዛ አብረን እናመሻለን፣ አብረን እንጨቃጨቃለን። ዶክተር ነጋሶ አዳማጭ ነው። ዶክተር ነጋሶ ጠያቂ ነው። ዶክተር ነጋሶ ከታቢ ነው። ማንኛውም ነገር ይጽፈዋል እና በዚሁ አከብረው ቀርበው ነበር፣ አደንቀው ነበር። ከዛ እንግዲህ ሁለታችንም ከኢህአዴግ ወጣን። ከዛ በኋላ እኔ ከተሰጣ በኋላ ተገናኘን። ስለ ሀገራችን ሁኔታ በሰፊው ተያየን። ከተቃዋሚዎች ጋር ስለመስራትና ተቃዋሚዎችን ስለማቀራረብ ብዙ ተመካከርን። ከተቃዋሚ መሪዎችን ሰራ መድረክ ጋራ ተቃዋሚ መሪዎች ጋር በጋራ አቋቋም። ከዛ በኋላ መድረክ እንደተቋቋመው እንደገና አንድነት ጋር አብረን ተማክረን ነው የገባ ነው። ከዛ ወዲህ እንዲሆን እኔ ወደ ውጭ ወጣሁ። ግን በስልክ እንገናኛለን። ሀገሬ ስገባ ደግሞ ሁሉ ጊዜ እንገናኛለን።
አምና የስቅለት ዕለት አብረን ቁጭ ብለን ስለ ሀገራችን ሁኔታ ስንወያይ ነበር አሉ አቶ ስዬ።
ባለፈው ጥርም በስልክ ተደዋውለን ነበር። ትንሽ መንቀሳቀስ ላይ ችግር ያጋጥመው እንደሆነ ከቤት ወደ መኪና ከመኪና ወደ ቤት ካልሆነ በስተቀር እየተቸገረ እንደሆነ ገልጸልኝ ነበር። እዚህ ያለ ሰው አገር ሲያጣ በጣም ያሳዝናል። እዚህ ያለ ጓደኛ የምታከብረው ሰው ይታከም በግልም በጣም ያሳዝናል። ዶክተር ነጋሶ የመርህና የስነ አመክንዮ ሰው ነው። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነው። በዚህም ላይ ደግሞ በጣም ትሁትና ቅን ሰው ነው። ዝና፣ ታዋቂነት፣ እውቀትና ትምህርት አለኝ ብሎ የማይመካ የማንኛውንም ኢትዮጵያዊ ኑሮ መኖርን የሚያኮራው ሰው ነው። እንደዛ ያለ ጠንካራ መንፈሰ ጽኑ ባለ ትልቅ ዝና ሰው በሌላ በኩል እንደዚህ ያለ ትሁትና ቅን ሰው ሆኖ መገኘት እነዚህ ሁለት ባህሪያት በአንድ ሰው ውስጥ መገኘታቸው ዶክተር ነጋሶን ታላቅ ሰው ያደርገዋል። ዶክተር ነጋሶ አገር ወዳድ ኢትዮጵያዊ ነው። የኦሮሞ ማንነትና መብት ተሟጋችን ነው። ነጋሶ ሁለቱም ገጽታዎች በሰብአዊነት፣ በፍትሐዊነትና በአካታችነት መንፈስ አፋቅሮና አስተሳስሮ በመሄድ ረገድ ተምሳሌት የሆነን ሁላችንም ኢትዮጵያውያን የኛ ከኛ የምንለው ፕሬዚዳንታችን ነው። ነገ ሰው ለእኔ በእኔ እውቀት በእኔ ትንሽ ግንዛቤ ይሄ ማለት ነው።
ነጋሶ ከታቢ ነው ያሉት አቶ ሲዬ፣
ማንኛውም ነገር ይሰጣል። ይገርመኛል፣ ወረቀት ባይኖረው የሲጋራ ወረቀት ቀዶ እዛ ላይ ማስታወሻ ይጽፋል። በአጋጣሚ አንድ ነገር ሲመጥ አንድ ጊዜ ይህን ነገር እውነት ነገር ብለህ ይዘዋለህ የሲጋራ ወረቀቱ አልኩት። ለምንስ ነው እንደዚህ የምታደርገው አልኩት። ሲዬ ይህን ወረቀት ቤቴ ጨድኩ በኋላ በማስታወሻ ውስጥ ገለብጠዋለሁ። ደግሞ የታሪክ ተማሪ መሆን እንዳትረሳ። የታሪክ ተማሪ ሆኖ መጽሐፍ ማይች ማስታወሻ ማይ ተማሪ አይሆን ማለት ነው። ብዙ ማስታወሻዎች እንዳከማች አውቃለሁ እና እነዚህ ነገሮች በደንብ እንዲያዙ እንዲከበሩ ሁላችንም የተቻለን ያህል መጣር አለብን።
አቶ ስዬ ለቤተሰቦቻቸው መጽናናትን ተመኝተዋል።
ለባለቤቱ ለማዳም ረጂና፣ ለልጆቹ፣ ለመላ ቤተ ዘመድና ወዳጅ እና ደጋፊዎቹ መጽናናትን እመኛለሁ። በተለይ ለባለቤቱ ማዳም ረጂና ትንሽ የምለው አለኝ። ነጋሶ ባለፈበት ውጣ ውረድ ሁሉ ከጎኑ የቆመች ሕጋዊ መብቱ የሆነውን ፕሬዚዳንታዊ መብቱ ተነስቦ ሲቸገር ሲታመን ያከመች ያስታመመች እውነተኛ የህይወት ባለደረባና ጓደኛ ናት ለማለት የምፈልገው። እናከብርሻለን፣ ሁላችንም እናከብርሻለን። እግዚአብሔር ጥናቱ ይስጥሽ ለማለት እፈልጋለሁ።
በ76 ዓመታቸው ከዚህ ዓለም የተለዩት ዶክተር ነጋሶ እድሜያቸው ሙሉ የሰበሰቧቸው ማስታወሻዎች፣ ታሪኮችና መረጃዎች ባለቤት ናቸው ያሉት አቶ ስዬ ይህንን ታሪካቸውን ለማቆየት ለማክበርና ለማስቀጠል የሚቻልበትን ሁኔታ ማሰብ አለብን ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።
የቀድሞውን የኢትዮጵያ መከላከያ ሚኒስትር ስዬ አብርሃን የሰማናቸው በቅርቡ ስላለፉት የቀድሞ ኢትዮጵያ ፕሬዚዳንት ነጋሶ ጊዳዳ የሰጡትን ምስክርነት ነበር የሰማነው። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ። ቀጣዩ ዘገባ ወደ ባህር ዳር ይወስድናል።
ወደ ባህር ዳር ከትላንት ከነበረው የትንሣኤ በዓል ዋዜማ የገበያን ውሎ የቃኘ ነው። ነገር ግን የበዓሉን ስሜት ዛሬም አልጠፋም እና እንዳለ ብናቀርብላችሁ ይጠቅማል ብለን ወደ እናንተ አምጥተነዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ናት ዞር ዞር ብላ ነዋሪዎችን ያነጋገረችው።
ራሱ 19 ያስዘይ ነው ድንግልን
ስጋ ያዙ ነው ማለት
እና ሸጠው ማለት 18 ታሸጠው
አልሸጠው።
እስኪ ስምህን እንግለጽልኝ።
ፈንታውን ባላል።
ዛሬ እንግዲህ የበዓል ገበያ ያው ፍየል ገዛ ስትል ነው ያገኘውና እንዴት ነው ገበያው?
በጣም ውድ ነው። አሁን ካየነው በጣም ውድ ነው። ፍየል 40 እየተሸጠ ነው። 4500 ብር እየተሸጠ ነው። እስከ 5000 ባለው እየተሸጠ ነው። እና በጣም ውድ ነው። ከበጉ ፍየሉ አሁን በጣም ውድ ሆኗል።
ካምናው ተመሳሳይ ወቅት ጋር ሲነጻጸር
አረ በጣም ልዩነት አለው። የ2000 ብር የ3000 ብር ልዩነት ነው ያለው። በጣም ውድ ነው።
አንተ ስንት ነው የምትመጨረሻው?
18 ይገኛል።
ምን ከሰው
ነው 38?
ይሄነው 38 የሚያወጣ? አዎ። አረ በጣም የሚከራከረ ይቆስ ነው። እናንተ አይደላችሁ
ዋ
ስምህን ንገረኝ እና ምንድን ነው የምትሸጠው?
ዝናቡ ኑርልኝ ይባላለሁ። በጎች ነው የምትሸጠው።
እንዴት ነው ዘንድሮ ገበያ?
ገበያው ምንም አይደለም፣ ምንም አይልም። በጎ ነው። ያው ትንሽ ኑሮ ውድነትም ነበረ፣ የፍርሽካ ምናምን ውድነት የቀለቡ፣ ገበያውም አይከፋም፣ በጎ ነው።
ብዙ ሰዎች ያው የፍየልም የበግም ዋጋ በጣም ተወደደብን እያሉ እያማረሩ ነበር እና እናንተ ደግሞ ዋጋ ጨምራችኋል ካምናው ተመሳሳይ ወቅት ጋር ወይስ አልጨመራችሁ?
የተወሰነ ጭማሪ አለው። ጭማሪ የኖረበት ምክንያቱ ደግሞ ፍርሽካ በፊት የበጎች ቀለብ 300 ከፍተኛ ነበር፣ አሁን ግን 4 ደርሷል ፍርሽካ። ስለዚህ ያላዋጣን ስላለ ጭማሪውም ታይቷል፣ እኛም ጭምር የጨመርን ለዛ ነው።
100 ብር በፉርሽካ ላይ ጭማሬ ካለ እናንተ በበግ ላይ ስንት ነው የምትጨምሩ?
የሚጨም ያ እንደ ግዜው ብዛት ነው የሚደልብበት ጊዜ።
አይ አሁን እኮ ሰዎች ያሉኛሉ ካምናው ተመሳሳይ ወቅት ጋር ስናወዳደረው የ2000 ብር ለውጥ አለ ይላል።
ይሄን ነው ያላምንበት።
የ2000 ብር ለውጥ ስንት ስንት የሚባሉ ናቸው አሁን እነዚህ በጎች?
ከኔ በጎች ያሉት መሸጫ 3000 ብር ነው ከፍተኛ።
ስትጠራውስ?
ስጠራው 3 33003 3002 በ3 የሚሸጥ እንደዛ ነው የምጠራቸው። ዛታች ዝቅተኛ ያለኝ 2400 አለኝ 2500 አለኝ። እነዚያን ከ28 2008 ምናምን ጠራቸዋለሁ።
ይሄ ዶሮ ስንት ነው?
የ350
ዶሮዎች እያየሁ ነው። እና ዋጋቸው ከስንት እስከ ስንት ነው? ትንሹ ስንት ነው? ትልቁ ስንት ነው?
ከፍ ያለው ያ እንደ ዶሮ ነው። 3 ከ10 20 3ም ይሸጣል።
መጠናቸው ያነሱ ዶሮዎችን ስንት ነው የሚሸጥ?
250 ላይ ይሸጣል ነው።
አልተወደደም
ዘንድሮ? ዶሮ በጣም ውድ ነው። ስንገዛውም ያ ቦድ ነው የገዛ ነው።
ስምሽ ንገሪኝና የዘንድሮ የገበያ ዋጋ እንዴት ነው?
ስሜ አልማዝ ሊዮ። ገቢያው አሪፍ ነው ከበፊቱ፣ ዛሬ ዘንድሮ የተሻለ ነው። እውነት ዋጋ ማለት ነው።
በርካታ ሰዎችን አነጋግሬ ያለው ዘንድሮ በጣም ዋጋ ጨምሯል፣ ሻጮችም ዋጋ ጨምሯል እያሉ ነው።
ከነጋዴው ነው ነጋዴው ነው እንጂ ቀጥታ የሚመጣው አርሶ አደሩ ደህና ነው ገቢ።
ስሜ መልሽ ወለበለ ነው።
እንግዲህ አሁን የአመት በዓል ገበያ ዶሮም እንቁላልም እየገዛሽ ነው ያገኘውሽ እና እንዴት ነው የአመት በዓል ገበያ?
የአመታል ገበያ አሪፍ ነው። ምንም አይልም። ያው ዶሮም ገዝተናል እንቁላልም እየገዛ ነው።
ዶሮ ስንት ነው የገዛሽ?
280 ብር።
ጥሩ ነው።
ምንም አይልም። አመቱ ያደረሰ ነው።
እንቁላል እሳ ስንት እየገዛሽ?
እንቁላል 4 ብር እየገዛ ነው።
ማርያም ሳይቷል በዓል ምክንያት በማድረግ
3.50 ነበር፣ አሁን የ50 ሳንቲም ጭማሬ አለ።
መልካም በዓል
ለሁላችን።
ማርና ቅቤ ገበያ ውስጥ ነው ያገኘው። እስኪ ስምህን ግለጽልኝ።
ልክ ያፍታሙ እባላለሁ። ያው እንግዲህ ዛሬ እንደምታዩት የማርና ቅቤ ገበያ ብዙም ቀዝቀዝ ያለ ነው። ምክንያቱም ከዚህ በፊት ከሳምንት እና ከሶስት ቀን ከአራት ቀን በፊት ስለወሰዱ ቀድሞ መነጠር ስላለበት ዛሬ የዶሮና የበግ ስለሆነ ነው ዛሬ ለዛ ነው የቀዘቀዘው።
የቅቤ ዋጋስ ጨምሯል ወይስ ቀንሷል? እስኪ በደረጃ ላይ
ዋጋ ጨምሯል። አሁን በዓልን በተመለከተ ጨምሯል። አንደኛ ለጋ ቅቤ የሚባለው 220 ድረስ ነው የሚሸጠው፣ 220 230። ሁለተኛ ደግሞ መካከለኛ የሚባለው ነው እስከ 200 ብር ድረስ ነው። በሳሉ 170 ድረስ ይሸጣል። ያው ባሉን በተመለከተ ሱዘነ ነገር ጭማሪ አለው። ማር የዳቦ 180 190 ድረስ ነው። የጠጅ ደግሞ 160 ድረስ ነው ሸጠው ያለ ነው። ያው በተወሰነ መልኩ ትንሽ ጭማሪ አድርጓል
እንጂ የተጋነነ አይደለም።
አምናው
ተመሳሳይ ወቅት ጋር ሲነጻጸር እንደው በምን ያህል ጨመረ ብትል?
ስነ 20-30 ብር ጭማሪ አለው።
መልካም በዓል
ይችላል። ሁላችን ላይ ያለው አመሰግናለሁ።
ይህ ጨፌ ስንት ነው?
10 ብር።
እንደምን ዋልሽ?
እግዚአብሔር ይመስገን።
እንዴት ነው የጨፌ ገበያ?
አሪፍ ነው።
ብዙ ሸማች አለ?
አዎ በጣም።
ይሄ አንድ ስሩ ጨፌ አሁን ስንት ነው የሚሸጠው?
5 ብር።
አልተወደደም?
አልተወደደም
ነው። በዓል ስለሆነ
የግድ ነው። ያው ልናገኝ ስለሆነ መጠኑ ይቀንሳል።
ሰው ይከራከራል?
ይከራከራል እንጂ ደንብ አይደለማ።
መልካም በዓል
ለሁላችን።
መልካም የትንሣኤ በዓል ተመኘውላችሁ። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው። እንግዲህ አድማጮች መልካም የፋሲካ በዓል ሳምንት ብለናል። እስከ ዳግመ ትንሣኤ የበዓል ስሜቱ አያልቅምና መልካም በዓል ተመኝተናል። የዛሬው የጋቢና ቪኦኤ ፕሮግራማችን ደግሞ በዚሁ አብቅቷል።
አድማጮች እንግዲህ አስተያየት ቢኖራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው።
ደህና ደሩ። በነገው ምሽት እንገናኝ። I can't imagine.
ኩን ራዲዮ ሰገሌ አሜሪካቲ